ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። እናስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ መስከረም 15 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የኦህዴድ ኢህአዴግ ዘረኛ አገዛዝ የወያኔውን ተክቶ በህዝብና በአገር ላይ ወንጀል እየፈጸመ ነው። የህዝብን የድል ጉዞ አደናቅፎ አገራችንን ለከፍተኛ ቀውስ ዳርጓታል። ጋና ከመጀመሪያው ይሃፓ የነዚህን መሰሪዎች የተደበቀ ገበና ያጋለጠ ህዝብ እንዳይወናበድ ትልቅ ጥረት አድርጓል። በወቅቱ ሰሚ አልነበረም። ከዘገየ በኋላ ብዙዎች ቢረዱም አሁንም በጭፍን ተከታይ መንጋል ጠፋም። ሁሉን አሳታፊ የሽግግር መንግስት እስኪቋቋም ትግላችን ይቀጥላል። በዛሬ ዝግጅታችን ህዝብ ይቅደም ኢትዮጵያ ትቅደም በሚል ርዕስ የቀረበውን የዕለቱን ሐተታ እናስቀድማለን። በማስከተል ሁሉ አድሮ ሀቅ መውጣቱ አይቀሬ ነው በሚል ርዕስ የቀረበ ከዚያም የቃላት ጋጋታ ከንቱ መፈክሮችና ፉገራ ፖለቲካ በሚል ርዕስ በሐምሌ ወር 2010 ዓመተ ምህረት ያለውን ሁኔታ ለማስተንቀቅ የተላለፈውን አሰምተን ክፍል አንድ ዝግጅታችን ይጠናቀቃል። በሁለተኛው ክፍል ፕሮግራማችን በኒጌሌ ቦረና በኢሃፓ አባላትና ደጋፊዎች ላይ የደረሰውን ጭፍጨፋ በሚመለከት በአብዲ አብዱላሂ የተደረሰውን መጽሐፍ ትረካ ክፍል አራት እናሰማለን። በቅድሚያ ዜና።
ያለበቂ ጥናትና ዝግጅት ከአራት ዓመት በፊት በአዲስ አበባ የተሰራው የቀላል ባቡር አገልግሎት እንቅስቃሴ ከጀመረበት ጊዜ ጀምሮ ከ380 በላይ አደጋዎች የገጠሙት መሆኑ ተነግሯል። የወያኔ ባለስልጣኖች ከፍተኛውን የሀገሪቱን ሀብት የበዘበዙበትና በቻይና ብድር የተሰራው ይህ የቀላል ባቡር መስመር ብዙውን ጊዜ የሚያልፈው ከሌሎች መንገዶች ጎን ለጎን በመሆኑና በአንዳንድ ቦታዎችም ከሌሎች ተሽከርካሪዎች ጋር እኩል መንገዶችን የሚሻማ በመሆኑ እንዲሁም ማቋረጫ መንገዶችም አስተማማኝነታቸው በተጠበቀ መንገድ በእቅድ የተሰሩ ባለመሆኑ የባቡር አገልግሎት ለአደጋ የተጋለጠ ነው ተብሏል። አደጋ ሲደርስ በሰው ህይወትና በንብረት ላይ ከሚደርሰው ጉዳት በተጨማሪ አገልግሎቱ ሲቋረጥ በርካታ ተሳፋሪዎች የሚጓሉ መሆኑ ይታወቃል። የባቡር አገልግሎት ድርጅት ለአደጋ ጊዜ የሚሆን ዋስትና ኢንሹራንስ የሌለው በመሆኑ በአደጋ ጊዜ ለሚጠፋው ህይወትም ሆነ ለሚወድመው ንብረት ድርጅቱ የሚከፍለው ካሳ የለም። በምዕራብ ወለጋ ያለው የጸጥታ ሁኔታ ያልተረጋጋ ከመሆኑም በላይ ከጊዜ ወደ ጊዜ የተባባሰ የሄደ መሆኑ ተነግሯል። የአገዛዙ ባለስልጣኖች በአካባቢው ዜጎች ላይ ለሚደርሰው ግድያና የንብረት ውድመት ትጥቅ ይዘው የሚንቀሳቀሱትና በጃልመሮ የሚመራው የኦነግ ሸኔ አባላትን ሲወነጅሉ፣ የአካባቢው ነዋሪዎች ደግሞ ፖሊሶችንና የመከላከያ ሰራዊት አባላትን ዜጎችን እየገደሉ መሆናቸውን ይናገራሉ። የአይን ማኞች የሆኑ ነዋሪዎች በአካባቢያቸው በርካታ ዜጎች የኦነግ አባላት ናቸው ተብለው እንደሚገደሉ እንደሚታሰሩና በእስርም ላይ እንደሚሰቃዩ ገልጸው በየአደባባዩ ዜጎችን የሚገድሉትና የሚያሰቃዩት ፖሊሶችና የመከላከያ ሰራዊት ዩኒፎርም የለበሱ ሰዎች ናቸው ብለዋል። የአገዛዙ ባለስልጣኖች በዜጎች ላይ ጥቃት የሚያደርሱት የፌደራል ፖሊስና የመከላከያ ሰራዊትን ዩኒፎርም እየለበሱ የሚንቀሳቀሱ የኦነግ ሸኔ አባላት ናቸው በማለት ያስተባብላሉ። በአካባቢው ሰላም በመጥፋቱ ነዋሪው በጣም እየተጎዳ ከመሆኑም ባሻገር ዞቹን አካባቢውን ለቀው ወደ ሌሎች ቦታዎች መሰደዳቸው ተነግሯል። በሰበታ በኩል 40 የክላሽንኮቭ የጦር መሳሪያ ወደ አዲስ አበባ ሲገባ የተያዙ መሆናቸውን ፖሊስ ገልጿል። በተለያዩ ቦታዎች ወደ አገር ውስጥም ሆነ ወደ መሃል አገር በመግባት ላይ የሚገኙ የጦር መሳሪያዎች በልዩ ልዩ ጊዜ መያዛቸው እየተዘገበ ቢሆንም እነዚህ መሳሪያዎች ምንጫቸውን ማን እንደሆነ አስተላላፊዎቹ መያዛቸው አለመያዛቸውም ከተያዙ ደግሞ በግለሰቦቹ ላይ የተደረገ የምርመራ ውጤት ምን እንደሆነ ባገዛዙ በኩል ለህዝብ ይፋ አለመደረጉ ባለስልጣኖች በዝውውሩ ላይ ተባባሪዎች ሳይሆኑ አይቀሩም የሚል ጥርጣሬ ተፈጥሯል። ከዚህ በፊት የወያኔው ንብረት በሆነው በሱር ኮንስትራክሽን መኪናዎች ሲዘዋወሩ የተያዙት መሳሪያዎች ከወያኔ ተላኩ መሆናቸውን መረጋገጡ ታውቋል። የኢሃዲግ ምርጫ ቦርድ ጽፈት ቤት በህዳር ወር በሲዳማ ለሚደረገው ህዝበ ውሳኔ የወክልና ምልክቶችን ይፋ አድርጓል። ሲዳማ ራሱን ችሎ በክልልነት እንዲደራጅ እፈልጋለሁ ለሚለው የሻፌታ ምልክት፣ ሲዳማ እንደቀድሞ በደቡብ ክልል ውስጥ እንዲቆይ እፈልጋለሁ ለሚለው ደግሞ የጎጆ ምልክት መሆኑን ገልጿል። በሌላ በኩል ጠባብ ብሔርተኞች በሲዳማ ነዋሪ የሆኑ የሌሎች ብሔረሰብ ተወላጆች በሲዳማ የክልልነት ጥያቄ ላይ ድምጽ የመስጠት መብታቸው እንዲነፈግ ለማድረግ እየተራሯጡ መሆናቸው ታውቋል። በዚህ በኩል የምርጫ ቦርዱ አቋም ምን እንደሆነ እስካሁን አልተገለጸም። በሌላ በኩል ደግሞ ያገዛዙ ሰብአዊ መብት ኮሚሽን ሰሞኑን እንደገለጸው የሲዳማ ህዝበ ውሳኔ ከመካሄዱ በፊት ፖለቲካዊ ሁኔታዎች መሻሻል ያለባቸው መሆኑን የገለጸ ከመሆኑም በላይ የአስተዳደርና ህጋዊ መዋቅሮች ላይ መግባባት እንዲፈጠር ያስፈልጋል ብሏል። የግፋታ በዓል በሚል የሚታወቀው የወላይታ ዘመን መለወጫ በዓል ከሐሙስ ጀምሮ ለሶስት ቀናት እየተከበረ መሆኑ ተነግሯል። የግፋታ በዓል የይቅር ባይነት፣ የመተሳሰብ፣ የአንድነትና የጋራ እሴቶች ጎልተው የሚንጸባረቁበት የመቻቻል በዓል ነው ተብሏል። በወላይታ ሶዶ ስታዲየም እየተካሄደ ባለው በዓል ላይ ከዞኑ ከተሞችና ከተለያዩ የኢትዮጵያ አካባቢዎች የመጡ ተሳታፊዎች የታደሙ ሲሆን የወላይታን ባህል፣ ታሪክና ቋንቋ የሚያካትት ሲምፖዚየም የተዘጋጀ መሆኑን ተነግሯል። በሲምፖዚየሙ ላይ የወላይታ ባህላዊ ዜማና ውዝዋዜ፣ የባህል ምግብና የዞኑ የልማትና የመስህቦች ፎቶ ኤግዚቢሽን፣ የሴቶች ባህላዊ አለባበስና ተያያዥ እሴቶችን የሚያንጸባርቁ ቁሳቁሶች ለእይታ ቀርበዋል። ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ።
Because ደም የሚፈስላት ሀገርን ጭራ አይደፍራትም ጠላት ከትዋላ በቃ የእናት ምራፋቸው የማይቆን ቅዠት ነው ከንቱ ደውልማችሁ ስትቅበዘበቱ አልፋችሁ ከርቆ
ህዝብ ይቅደም ኢትዮጵያ ትቅደም ኢትዮጵያ ትቅደም ብለው የግል ስልጣናቸውን ለማረጋጋት ብዙ ሽዎችን የጨረሱትን አንረሳም ዛሬም በመጥሙታቸው ግፈኞችን ያጀቡም ናቸው ፋሽስቶቹን አጅበው በቀይ ሽብር የተሳተፉ ዛሬ የብሔር ድርጅት መሪዎች ነን ብለው ዘመነኞች ዘረኞችን እየመሩና ያጀቡም ናቸው ቃል ሌላ ተግባር ሌላ ኢትዮጵያዊነት ሱስ ሆነብን ያሉት ሲፈተሹ ምርቃናቸው በዘረኝነትና በህዝብ ጥላቻ መሆኑን ለማወቅ ብዙ ጊዜ አልፈጀብንም ሀቁ ከሰፈነ ግን ኢትዮጵያንና ህዝቧን ማስቀደም የሁሉም ዜጋ አቋምና ግዳጅ ሆኖ መገኘት ያለበት ነው። አልጋ ሲሏቸው ቁንጫ የሚፈነጭበት መደብ የሚሉ አሉ። ምቾት አይመቻቸውም። ጠበው ጠበው ስለቀጠሉም ስፋት አይመቻቸውም። ኢትዮጵያ ሲሏቸው ጎጥ ይመኛሉ። ከመጣው ባለ ነፍጥ ጋር ሰግደው እንደሚሰሩ ከደርግም ከወያኔም ጫማ ስር የወንጀል ተካፋይ ሲሆኑ ታዝበናል። መለዘናዊ የውርደት ውርደትን አከናንቦ ከገዛ ሀገራቸው ሲያባረራቸው ሊሰናበቱት ሂደው እየተላቀሱ እነዚህ ክብር አልባ ጉዶች ከወያኔ ወደ ሻቢያ መውደቃቸውና በዚያ ላለው አምባገነን መሳሪያ መሆናቸውም ታይቷል። ሌሎች ከወያኔም የሰሩ ግን ተቃዋሚ ነን ብለው ሲውገረገሩ የነበሩ የፖለቲካ ደላላዎችና ሙያተኛ ዋሾችም በዚያው በአስመራ አጅባዋቸዋል። ዛሬ ሁሉም በአዲስ አበባ በህዝብ ላይ ግፍ ሲፈጽሙና አገር ሊያጠፉም ሲንፈራገጡ እየታዩ ናቸው። ህዝባችን ቢሉም ያስቀደሙት ራሳቸውንና ከርሳቸውን ኪሳቸውን በመሆኑ ሂደታቸው ሁሉም የጥፋትና የውርደት ሆኖ ይገኛል። ሹሞቹ ለ27 አመታት የወያኔ ሎሪዎች ሆነው ቆምንለት ያሉትን የኦሮሞ ህዝብ በወያኔ አስጠቅተዋል። የአማራ ተብየው በአዴንም ሚናው እስከዛሬ አማራውን ማስጠቃትና ማጥቃት እንደሆነ ማንንም አይስተውም። ኦህዴድ የኦሮሞን ህዝብ ለማፈን ቀዳሚ ኃይል ሆኖ ሲያገለግል ሹሞቹ ዋናው መሪዎቹ ነበሩ። ሌሎች የኦሮሞ ድርጅቶችን ከወያኔ ጋር ሆነው አጥቅተዋል። ናባዱላ ካዘብ ጋር ሆነው ኦሮሞን አፈናቅለዋል። ያምቦና ሌሎች ቦታዎች ህዝብም ትግሉን ሲያፋፍም አመጹን ለመቀልበስ ከጽንፈኞች ጋር ተቀናጅተው ቄሮ የሚባል ወሮ በላ ቡድን መስርተውና የህዝብን ትግል የዚሁ ድርጊት ታስመስለው ሊያፍኑና ማጅራት ሊመቱም ችለዋል። የኦህዴድ ካድሬና ቀጥረኞች ያሸባሪው ያልሽባብ ቡቃያዎች የያዙት የሽፋን ስም ቄሮ የሚለው ነው። ከኦሮሞ ህዝብ ፍትሃዊ ትግል ምንም አይገናኝም። የሹሞቹ አገዛዝ የትግልና አመጽ ማፈኛ የአብዮት ቅልበሳ ነው። የመጣውን ለውጥን አዝሎ ሳይሆን ለውጥን አፍኖ የነበረውን በድፍረት ለማስቀጠል ነው። ተወሰዱ የተባሉትን እርምጃዎች ታሪካዊ ለውጥ በሚል ራሳቸው ቢያቀርቡና በአዳንም ቢያስተጋቡላቸው በተጨባጭ ግን ራሳቸው እንዳመኑት የመጡት የወያኔን ፍራስ ለማዳን ለማስቀጠልና እነ አሜሪካና አረቦች የሚፈልጉትን የባዕድ ቡችላ አገዛዝ ለማስፈን ነው። ከሻቢያ ጋር ያደረጉትም ስምምነት ለሳውዲው ደጋፊ ለኢሳያስ እንዲበጅ በተባሉት እንጂ በሁለቱ ህዝብ መካከል ሰላምና መግባባትን አስበው አልነበረም። ይህም በአሁኑ ጊዜ ተረጋግጧል። ስምምነት ከተባለው ተጠቃሚ የሆነው በዓለም አቀፍ ደረጃ ማዕቀፍ ተጥሎበት የነበረውና አሁን የተነሳለትና ጤፋችንን ያጓጓዘው ሻቢያ ነው። ያባይ ግድብ ዛሬ ነገ ያልቃል እየተባለና ስለሌሉት ተርባይኖች የሚዋሸው እንዳለ ሆኖ በመጪው አመት የሚገባደድ ምንም ግድብ እንደማይኖር ከወዲሁ ግልጽ ነው። ሹሙ ለግብጽ የገባው ቃል ከልቡ ነው። ሹሞቹ ያስቀደሙት የራሳቸውን ዘረኛ ቡድንና መንጋ ነው እንጂ አገርን ወይም የኦሮሞን ሰፊ ህዝብ ጥቅም አይደለም። ብዙ መቶ ኦሮሞዎችን ማሳራቸው ለዚህም መሰከር ነው። አሁንም ከጸረ ህዝቡ ወያኔ ጋር እጅና ጓንት ሆነው መገኘታቸው ሊታይ ይገባዋል። በተመከሩት መሰረት ኦዴድ ኦዴፓ ወይም ኢህአዴግን በአዲስ ስም ሊቀጥሉብን መነሳታቸው ለውጥ እውነትም አለ ለሚለው ቅጥፈታቸው እንዲረዳቸው እንጂ ነገሩ ቀልቀሎ ስልቻ ቀልቀሎ ነው። ውሃ ቢወቅጡት እንቦጭ። ኢትዮጵያን ቢያስቀድሙ የህዝብን ፍላጎት አድምጠው ሊያከብሩ ቢነሱማ ይህ ሁሉ ህዝባዊ ተቃውሞ ባልደረሰባቸው ነበር። ምዕመናን በታሪካዊና አርድ አንቀጥቀጥ ሰልፎች ብርግ ባላስያዟቸው ነበር። የወያኔን ስርዓት ለማስቀጠል ከመፍጨርጨር ፈንታ የተፈለገውን የሽግግር ሂደት ተቀብለው ለችግራችን የጋራ መፍትሄ ፍለጋ በጀመርን ነበር። ሁሉም የፖለቲካ እስረኞች በተለቀቁና ማጎሪያዎች በጠፉ ነበር። ማዕከላዊን በስዕልና ቀለም አስጊጦ ሙዚየም ማለቱ መቼም ሳይወዱ አይስቁምና የነዚህን ሰዎች ርካሽነት አጋለጭ ነው። ለመፍታቸው ጥያቄ ያነሱትን ወይም የሥራ ማቆም አድማ ያደረጉትን መዝለፍና ከሥራ ማባረርን ምላሽ ባላደረጉ ነበር። ቀሳውስትና ዛውንት በጋጠወጥ ቄሮዎች ባላስደበደቡ ባላስገደሉ ነበር። በቡራዩ ጌዲዮ አጣዬ ሻሸመኔ አዋሳ ቤኒሻንጉል ደምቢዶሎ የንጹሃንን ደም ባላፈሰሱ ነበር። ታሪክ ባልበረዙ በኬንያ ዛር ተይዘው አዲስ አበባም ላይ ሳይቀር ባላጓሩም ነበር። ባጭሩ ወያኔ ኢህአዴግነትን ባቆሙና ለህዝባዊ መንግስት ቦታውን በለቀቁ ነበር። ይህ ሁሉ ግን አልሆነም። በቅድሚያ የራሳቸውን የስልጣን ጥም ሊያረኩና መሰሎቻቸውን ስግብግብ ዘረኞች ሊሾሙ ፈለጉና ቀናው መንገድ አልታያቸው አለ። የህዝብን ስም መጠቀሚያና ሽፋን በማድረግ ያንጎላቸው ሞተር በዘመነ መሳፍንት ጊዜ ቀጥ ያለባቸውን ጽንፈኞች አቅፈው በህዝብ ላይ እንደተራበ ጅብ ባለቀቁ ነበር። ወደዱም ጠሉም ግን ኢትዮጵያን የሚበጃት የሽግግር ሂደት ብቻ መሆኑን ተጻረው እስከቆሙ ድረስ ሰላምና መረጋጋትን የሚያገኙ ሊሆኑ አይችሉም። ሹሞቹ ሲሰየሙ ጀምሮ ኢህአፓ የተቃወማቸው አመጣጣቸውም ይዘት ቅኝታቸውም ጸረ ኢትዮጵያ መሆኑ ግልጽ ስለነበረ ነው። በግምቱና ግምገማው ኢህአፓ ቢሳሳት ኖሮ ዋናው ደስተኛ ድርጅቱ ራሱ ይሆን ነበር። ግምታችን ተሳስቶ ደግ ነገር ለሀገራችን መጣ ማለት ይሆን ነበርና ለኢትዮጵያ የሚበጃትን መንግስት ህዝባችን እንዲያገኝ ድርጅቱ ሲታገል አመታት አልፈዋልና የተፈለገው ቢገኝ ደስተኛ በሆን በቻልን ነበር። ግን በዲስኩር መደለል ልምዱ የለንምና ከሹሞቹ ጫማ ስር የወደቁት ሁሉ ውድቅ የነበሩ መሆናቸውን እናውቃለንና ወደ ጸረ ህዝብ ጸረ ኢትዮጵያ ወንጀል መግባታቸውን ለመገመት ነብይነት ጠያቂ አልነበረምና በጊዜ ተቃውመን ህዝብን ደግሞ ጠንቀቅ እንበል ማሳሰቢያም ሰጥተን ነበር። ዛሬ የሹሞቹ አድናቂዎች ራሳቸው ሊክዱት የማይችሉት ሀቅ ህዝብ ከመቼውም ጊዜ ባልተናነሰ መበደሉ አገር ደግሞ ለከፋ አደጋ መጋለጧ ያለ መሆኑ ነው። ከዋናው ተውሳክ ከወያኔም አልተገላገልንም። በተለይ ሲበደል የነበረው ጭቆን ህዝብ አሁንም ከፍተኛ በደልና ጥቃት እየደረሰበት መሆኑን አይተናል። ፍትህ የለም፣ ንጹህ ደም በወሮ በሎች እየፈሰሰ ነው፣ የምንጭ አገዛዝ መጥቷል ማለት እንችላለን። የኢትዮጵያ ታሪክ ሰሪና አካል የሆነው የኦሮሞ ህዝብ ከታሪኩ ሰርዘው በፈጠራ ወሬያቸው ባኖሌ ትረካቸውና በሃይማኖትም ሆነ በቋንቋ ጥላቻን አስተራጭተው ደጀን ተራራን የበለጠ ጥፋት እየፈጸሙ ናቸው። ሂደታቸው ውሎ አድሮ ወደ ከፋ ውድቀት የሚዳርጋቸው መሆኑን ከወዲሁ እርግጠኛ ሆነን ልንነግራቸውም ይገባል። ኢትዮጵያ ዳቦ ተቆረሰ ጨዋታው ፈረሰ አይነት በጨቅላ ሂደት በቀላሉ የምትፈርስ አገር አይደለችም። በህዝቧ ደም የተጠበቀች ታሪካዊ አገራችን ናትና የሁላችንም ናትና ደማችንን ሰጥተናት አንድነቷን እናረጋግጣለን። ወያኔ ኢህአዴግ ደም ኢትዮጵያዊነት አቸናፊ ይሆናል። ህዝባዊ አመጽ፣ አገር አቀፍ አድማና ሁለገብ ትግል ይስፋፋ።
አገርና ሰንደቅ ነጻነት ከሌለ ቤተሰብ ማለት ያ ሁሉ መክበድ የለ ነው አማ የለ ጀጋ የለውም ነፃነት። ይበራሉ ከሳትን ይስማናሉ ከንደንኩ ሚደምታል እንደ ቆመች ያበሳሉ በመሮሯ እንደ ቆመች ያበሳሉ በመሮሯ
ከመውጣቱ አይቀሬ ነው። እንደ ኢትዮጵያ ያሉ በኢኮኖሚ ያላደጉ ሀገራት በባህል የበለጸጉ መሆናቸው ይታወቃል። ብልጽግናቸው የማይታወቅላቸው በኢኮኖሚ ላይ ያተኮሩ የፖለቲካ ድርጅቶች ፍላጎት ጎልቶ ስለሚታይ ነው። ምንም እንኳን በኢኮኖሚ ያላደጉ ሀገራት ባህላቸውን ለሌላ ላይ ለመጫን የሚቻላቸው ያለመሆኑ ቢታወቅም ለፖለቲካ መወጣጫ ሲባል ባህልን ምክንያት አድርጎ ማቅረብ የተገንጣይ ቡድኖች ሁሉ የተለመደ ድርጊት ሲሆን ተስተውሏል። ባህልን አንድ ቦታ የሚቆም አድርገው የሚመለከቱ ጠባብ ዘረኞች ባህል ማደጉን መለወጡን አይቀበሉም። ኢትዮጵያ ኤርትራን ኮሎኒ የማድረግ አቅም የላትም ሲል ኢሃፓ በወቅቱ ለሻቢያ ሲመክር የቆየው ለዚህ ነው። ይህን መስፈሩን አስተት ያራግቡ የነበሩ እነ ኦነግን ኢትዮጵያን ጥገኛ ቀኝ ገዢ አድርገው ሲከሱ ኢትዮጵያ ለበርካታ ዘመን ጥገኝነትን ተቃውማ ስትፋለም የኖረች ሀገር መሆኗን እንኳን አይናቸውን ይጋረዱበት የዘር ጨርቅ ሊያሳያቸው አልቻለም። ሻቢያ መገንጠሉ በውጭ ጠላቶች ረዳትነት ቢሳካለትም የኮሎኒው ጥያቄ አሳፋሪ እንደነበር በማመን ኢሳያስ ራሱ ቅኝ ገዢ ነው ሲለው በነበረው አማራ ፊት ቀርቦ ስህተቱን በማመን ይቅርታ ጠይቋል። በወቅቱ ከኢሃፓ ጋር ግጭት ውስጥ ያስገባው ይኸው ጉዳይ ነበር። በተለይ ኢሃፓን ይቅርታ አለማለቱ ስህተቱን የመደባበቅ እንጂ አምኖ የመቀበል ልምዱ የሌለን መሆኑን ያሳያል። የኢሃፓን ኢትዮጵያዊ ትግል አባይ ኢትዮጵያ በሚል ቅጽል ሊያጣጥል የሞከረው ሻቢያ ቃሉን ለወለደው ልጁ ለወያኔም አስተላልፎለት እንደቆየ አለ የሚባል አይደለም። የዛሬ የሚታየው የኤርትራ መጻይ እድል በኢትዮጵያ እጅ ውስጥ የመሆኑ ጉዳይ ሻቢያ በኢሃፓ ሲነገረው አልሰማ ያለው ነገር ነበር። ውሎ አድሮ ግን ብዙ ህይወት ቢያስከፍልም ሀቁ መጋለጥ ችሏል። ለኤርትራ ህዝብ የፈለጉትን ቢለጥፉለት ከኢትዮጵያዊነቱ ፈቀቅ የሚያደርገው ታሪካዊም ሆነ ባህላዊ ልዩነት የለውም። ለግንጠላ ብለው የተለያየ ታሪክ እየተበረከኩ ሲያጋጩ ቢኖሩም ህዝብ አንድም ጊዜ በመንፈሱ ተለያይቶ አያውቅም። ማን ነው ማንን የሚረታ? ገነትን አብረሃት ትብለጽን ውዲት ወይስ ኢሳያስን ደረጀ ዘካርያስን ዳኛቸው አስባሃን ገመቹ ወዘተ? የማይሆን ነገር ነበር ድሮም አብረው ያደጉ ኢትዮጵያውያንን መለያየት አይቻልም። ኢትዮጵያውያን ዘረኝነትን ቢጸየፉ ዘረኛን በሙሉ ቢጠራጠሩ እውነት አላቸው። ጠባቦች እንደ ጋሪ ፈረስ የሚታያቸውን ውሱን ርቀት ድረስ ብቻ ነው። ኢሳያስ ድል ማድረግ እንኳን ቢችል ከኢትዮጵያውያን ጋር ተጋጭቶ የትም መድረስ እንደማይችል የገባው ከ27 ዓመታት ወዲህ ነው። ብዙ ህይወት እንዲጠፋ ምክንያት ከሆነ በኋላ ኦነግን ጥላቻን በማጣፋት ህዝብን በማፈናቀል በዘር ማጥፋት ጭፍጨፋ ላይ በመሰማራት በተለይ አማራውን በማጥላላት ዘመቻ ላይ ተሰማርቶ ከቆየ በኋላ ብዙ ህይወት ካጠፋ በኋላ ተሳስተናል የመገንጠል ጥያቄው ትክክል አልነበረም ብሏል። ዘረኞች የነገሩን ሁኔታ ቀርበው አይተው እስከሚጸጸቱ ብዙ ጥፋት ማድረስ ይችላሉና ጅማሮቻቸውን በሙሉ በጥርጣሬ ማየቱ ተገቢ ነው። ለምሳሌ ሰሞኑን የአዲስ አበባ ኗሪነት መታወቂያ ላይ ዜግነት አልባ የሆነና የደም አይነትን የሚገልጽ እንዲሆን የተደረገው ለምንድን ነው? ሹሙ በተመሳሳይ ወቅት ህጻናትን በቤተ መንግስት ተሰብስቦ ስለ ኢትዮጵያ ሲሰብክ እንዴት ኢትዮጵያዊነት ዜግነት ከአዲስ አበባ ኗሪዎች ዘንድ ሹሙ በሚያዛቸው ሰዎች እጅ መነጠቅ ቻለ? ለምንስ ዓላማ ብሎ መጠየቅ ይቻላል። አሁንም አንዳንዶች ከኢትዮጵያዊነት አዳራሽ ተጠግተው የዘር ድንኳናቸውን ይተከሉ አሉ። ኦነግና መሰሎቹ የታክቲክም ይሁን የእውነተኛ ሐሳብ ለውጥ ማድረጋቸውን ለማወቅ እንዳይቻል ኮረኔሉ የሽግግር ውይይት እንዳይደረግ ተከላክሏል። ያልፈለገበት ምክንያት አንድምታው የማይገባ ነው። የኦሮሞ ዘረኞች ጥያቄያቸውን በአግባቡ ለውይይት እንዳያቀርቡ ለምን ይሆናል? አማራን በትምክተኝነት መክሰሳቸውን አማርኛ የጠላት ቋንቋ ነው ማለታቸውን ቢተውም እንኳን በመተኩ የሚኒሊክ ሳፋሪ የሚል መለስ ዜናዊ የሸዋ አማራ ነው ጠላት ያለውን አይነት ክስ በድግምግሞሽ ማቀባቸውን አላቋረጡም። አቋማቸውን ለማወቅ እውነቱን ለመረዳት እንዳይቻል ለምን አዲሱ ሹም እንዲህ አይነት ያልተጠራ አስተሳሰብ ተደብቆ እንዲጓዝ እድል መስጠት አስፈለገው? ሲጀመር ለምን ድብብቆሹ አስፈለገ? ኢትዮጵያ የሚወዷት እንጂ የሚጠሏት ሀገር አይደለችም። የሚጨነቁላት እንጂ የሚጨነቁባት ሀገር አትሆንም። በፍቅር የሚሰውላት እንጂ በወሬ የሚሸነግሏት ተደብቀው የሚገሏት ልትሆን አይገባም። ኢትዮጵያ በፍቅርና በአንድነት ልጆቿን አቅፋ የኖረች ሀገር በመሆኗ ዛሬ በሁሉም ቅኝ ተገዢ ሀገራት ውስጥ ለመታወቂያ ያህል እንኳን እንዳይገኝ ተደርጎ የጠፋው የህዝብ ባይል ሳይሸራረፍ በብዛትና በጥራት ተጠብቆ እንዲቆይ የሆነው በኢትዮጵያ ነው። በራሱ በህዝቡ ፍላጎት መቀላቀሎች መዋሃዶች በመደረጋቸው ብሔራዊ የሆኑ ባህሎችን ማዳበር ተችሏል። በመሆኑም ነው ኢትዮጵያ እንደ ነብር ዝንጉርጉር የሚል ተምሳሌት የተሰጣት። ባህል በኢትዮጵያ ውስጥ በተጽዕኖ የተፈጠረ አይደለም። ያ ቢሆን ኖሮ ቁጥራቸው አናሳ የሆኑ ብሔረሰቦች ቋንቋቸው ጭምር መጠፋ ነበር። ተጽዕኖ ደርሶብናል የሚሉ የመገንጠል ፍላጎታቸው ለማክሳካት የሚያቀርቡት ምክንያት እውነት ቢሆን ኖሮ ዛሬ በኢትዮጵያ የባህል ክፍሎች ውስጥ ተደብቀው ቆይተዋል የተባሉ ነገሮችን አንድ ሁለት ብለው ባሳዩን ነበር። ምንም አዲስ የሚባል ነገር የሚታይ የለም። ሁሉም ነገር በአብዛኛው በኢትዮጵያዊነት ስሜት በየአካባቢው ሲተገበሩ የኖሩ ናቸው። የአሰራር ተመሳሳይነታቸው የሚነሳው ከተግባራዊ እንቅስቃሴያቸው እንጂ ከደረሰባቸው ተጽዕኖ አይደለም። የገበሬ ባህል የገበሬ ነው። በቋንቋ አይገደብም፣ በአካባቢም አይገታም። ስለበሬው ያጉራንኩራል፣ ስለፈረሱ አህያው ይዘምራል፣ ለእርሻ መሳሪያዎቹ ይዘይራል። ሁኔታውን ሊቀይር የሚችለው የኢኮኖሚ እድገቱ ብቻ ነው። ስለ አህያ ስለ ግመል ማሰቡን ትቶ ዘመናዊ ትራንስፖርት መጠቀም ሲችል፣ ስለ እንስራ ማሰብን ሊያስረሳ የሚያስችል የቧንቧ ውሃ ተጠቃሚ ሲሆን፣ ያን ጊዜ የባህል ለውጥ ተደረገ ማለት ይቻላል። ባህልም ጠፋ ተቀየረ ብሎ ማለት ይቻላል። ሁሉም በተመሳሳይ የኑሮ ደረጃ ላይ እያሉ ግን አንዱ ሌላውን ሊያጠፋው አይቻለውም። ሐሰትን ተመርኩዘው የሚንቀሳቀሱ ድርጅቶች ሁሉንም ነገር ለጥፋት ይጠቀሙበታል። መሳሪያቸው ስሜትን መቆስቆስ፣ በስሜት እንዲደገፉ መገፋፋት፣ ደጋፊን ማጫጫት ስለሚሆን ሀቁ ለጊዜው ይደበቃል። ለብዙ ነገር የተረጋጋ ስሜትን ፈጥሮ መወሰን አይቻልም። ባህል ከታች ወደ ላይ እንጂ ከላይ ወደ ታች የሚወርድ አለመሆኑን ይካድና በአዋጅ የሚፈጸም ተደርጎ ይታሰባል። ነገሮች ስለሚዘበራረቁ ወያኔ ኢህአዲግን ሲቃወም የነበረው ተቃዋሚ ነኝ ባል አውቆትም ይሁን ሳያውቀው ለማስቀጠል በሚደረገው ድራማ ውስጥ ሲሳተፍና ሲያጨበጭብ ይስተዋላል። ከፋፋይ ህገ መንግስትን አክብሮ ለውጥን ፈልጎ እንዴት ይሆናል? የሹመኞች ጮሌነት ዛሬ የጀመረ ባይሆንም አዲሱን ሹም መስቀለኛ ሁኔታ ላይ የሚጥሉት ብዙ ነገሮች አሉ። አብይ እንደ አብይ አይደለም ህዝብን እየቀረበ ያለው እንደ ወያኔ ኢህአዴግ ነው። ወያኔ ደግሞ በምንም መለኪያ አሸጋጋሪ ሊሆን አይችልም። ህዝብ ለስር ነቀል ህዝባዊ ለውጥ እንጂ ጉልቻን ለመለዋወጥ ተባራ ድስትን ለመገንጠል አልታገለም። አዲሱ ሹም የጠራ አቋም ይዞ ከመንቀሳቀስ ይልቅ ማዋጋትን የመረጠበት ጉዳይ በውል ሊታወቅ ይገባል። ድል የኢትዮጵያ ህዝብ ነው።
የቃላት ጋጋታ ከንቱ መፈክሮችና ፉገራ ፖለቲካ ቆራጥ ህዝባዊ ትግሎችን ሁሉም የሚያደናቅፉት ገዢዎች ህይወታቸውን የሚጠብቁት ስልጣናቸውንም የሚያቆዩት አንድም በኃይልና በጭፍጨፋ ሲሆን በሌላ በኩል ደግሞ ለውጥን የተቀበሉ መስለው በማደናገርና በማወናበድ ነው። በዚህም ሆነ በዚያ ግን የአፈና ኃይሎች ባለቤትነታቸውን የሚለቁ አይሆኑም። ህዝባዊ ትግሉ እስካላስገደዳቸው ድረስ ለጨቋኞች ገዥነት መቀጠል አመቺ የሚሆነው ደግሞ ተላላ የሆኑ ዜጎች ሲበረክቱና ታሪካቸውን ማገናዘብ ያቃታቸው ምድርን ሲሞሉ ነው። ነጋ ጠባ ተሸውደው በጭቆና ማጥስት ሲገላበጡና ለለቅሶ ሲደረጉ ይኖራሉ። ለ45 አመታት ያየነው ነው። በጨቋኝ ሰለባ መሆን፣ መከራውን ማስቀጠል፣ ዳግም መታገል፣ ደም መገበር፣ ተለወጠ ብለው ሲሸውዱን ማጨብጨብና ዳግም ለቀንበር ጫንቃችንን አመቻችቶ መስጠት። ከ28 ዓመት መራራ ትግል በኋላ የህዝብ ህብረትና ትግል ተጠናክሮ ወያኔ ሊወድም ሲቃረብ አጋሮቹ መዳኛ ቀዳዳ ከፍተውለት አዲስ ሹም አግኝተውለት ሊያድኑት እነሆ ተጋፍጠውናል። ዛሬም ሰለባው ብዙ ነው። መድረካችን አንቆ ስለ ታሪክም አታውሱ ብሎ በቃላት ጋጋታና በቀፎ መፈክሮች በባርነት ሊያስቀጥሉን እየጣሩ ናቸው። ገዢዎች ሁኔታው ሲተጠርባቸው የህዝብን መፈክር ቀምተው የራሳቸው ያደርጉና ይዘቱን ይቀይሩና አልበው ባዶ ያስቀሩና አደናግረው በስልጣን ሊቀጥሉና ድጋፍንም ሊያገኙ ይሞክራሉ። በደርግ ጊዜም ያየነው ነው። ህዝባዊ መፈክሮችን ቀርቶ መዝሙሮችንም ጨምሮ ነጥቆና ይዘት ትርጉም አልባ አድርጎ ባዶ ቃላትን ሲያስጮህ ቆይቷል። የቅኔ ዘረፋ፣ ዘመናዊ ይዘት በመፈክር ነጠቃ፣ አሁንማ የፖለቲካ እስረኛ ማንነት ነጠቃም ተጀምሯል። ሊሰየም የሚችል ነው። መሬት ለራሹ፣ ዴሞክራሲ ለሰፊው ህዝብ ወዘተ ሁሉንም መፈክር ደርጎ አስተጋብቶ ይዘት አልባ አድርጎ ግን ቀጥሏል። ሁሉን አቀፍ ጊዜያዊ ህዝባዊ መንግስት ሲባልም ጊዜያዊ ወታደራዊ መንግስት መፈክርን አስቀድሞ ባንዳ ምሁራንም የተደራጀ የነቃ የታጠቀ ምናምንቴ የሚል ተጣራሪ መፈክር እንዲያስተጋቡ አድርጎ ወታደራዊ ኃይል ለአብዮቱ ሞግዚት ካልሆነ አገራችን ትከፋፈላለች፣ አብዮቱም ይነጠቃል ብሎ አስፈራርቶ ወታደራዊ አምባገነንነትን 17 ዓመታት አስኖብን የጨረሰውን የወገን ቁጥር ዛሬ ከሃዲዎች ሊያረሳሱ ቢሞክሩም ህዝብ የሚያስታውሰው ነው። ለአውሬው ደርግ ያጨበጨቡ ጊዜ ይሰጠው ጠንካራ ኃይል ያሻል ያሉ ህዝብ ይከፋፈልና አብዮት ይጎዳል ያሉና ባለማወቅ ያን አገዛዝ ያቆዩብን ከስህተታቸው መማራቸው አጠራጣሪ ነው። ዛሬም የሽግግር መንግስት ምስረታ አይነሳ፣ ከሰማይ የተላከ ኮሎኔል ስርየት ያመጣልናል፣ እርቅ ፍቅር ዝባዝንኬ እያሰሙ ህዝቡ ተከፋፍሏልና ጠንካራ መንግስት ሞግዚት ጠባቂ ያሻዋል በሚል ወያኔያዊው አገዛዝን ሊያስቀጥሉ የሚሹ እንዳሉ እያየን ነው። ያላየነው ይመስል በአገዛዙ ስር ምርጫን ጠብቁም እያሉን ነው።
ወያኔ ይወገድን ሰርዘው የተጠገነ ወያኔ በስሙ ሆነ በሌላ ይቀጥል ዘንድ ይሻሉ። የወያኔ ደጋፊዎችም ተገዢ አገዛዝ መቀጠሉን ስለሚፈልጉ የህዝቡ ሉዓላዊነት የህዝብ መንግስት መቋቋሙ ሞታቸው ነውና የሽግግርን ሂደት መቃወም ዋና ፍራቸውና ተልእኳቸው ሆኖ ይገኛል። እርቅ፣ ፍቅር፣ ሰላም የዚህን ከይቲ ግብና ለማሸፋፍ ነው በስራ ለማዋል ይረዳሉ የተባሉ ቃላት ናቸው። የፍቅር መፈክር ባዶ ነው። ሀገር እንደ ኮሾ ጣቃም የምትቀደድ የምትበታተንም አይደለችም። አጉል ማስፈራሪያው እጅጅ ሊለድ ይገባል። አገርን ማዳን የሚቻለው በጠላት ላይ የከረረ ጥላቻን ይዞ አምሮ በመታገል ብቻ ነው። ወያኔ አሁንም ቢሆን በሰላም አይወገድምና አጉል ፍቅር ሰባኪዎች ትግላችንንም ህዝባችንንም ማስጠቅተው ራሳቸውም የሚተኑ መሆናቸውን ለመናገር ነብይነትን አይጠይቅብንም። አርበኞች ሙሶሎኒን ግራዚያኒን አፍቀረው ቢያቅፉና ቀለበት ቢያደርጉላቸው ኖሮ ኢትዮጵያ አትኖርም ነበር። የሽግግር መንግስት አልን እንጂ ስዩመ መለኮት የግለሰብ መንግስት አላልንም። ህዝብ የዴሞክራሲ ተጠቃሚና ባለቤት ይሁን ራሱን ያስተዳድር ተባለ እንጂ የበላይ ጠባቂ ሰምለት ያለ የለም። የኢትዮጵያ ሉዓላዊነት ይጠበቅ ይረጋገጥ ተባለ እንጂ ለጠላቶቿ ክፍት ሆና በስመ እርቅና ሰላም ትቦጥቦጥ ትዘረፍ ትበጥበጥም ያለ የለም። ደጋግመን ሃይማኖት ሌላ ፖለቲካ ሌላ ብለናል። ያገራችንን ብቻ ሳይሆን ያጉራችንን ሆነ ዓለም አቀፉን ሁኔታ ያወቅንና እያወቅንም ያለን በመሆናችን ነው። በፖለቲካ ዝርዝር ኪስ አይቀድም ብለንም ብዙ ጊዜ አሳስበናል። ለምንስ አዲሱ ሹም የሽግግር መንግስት ሂደት ሁሉን አገር ወዳድና ዴሞክራሲያዊ ኃይሎች ያቀፈ የሚለውን መከተል መደገፍ ሳይሆን ማንሳት እንኳን ቃተው? ግልጽ እንደሆነው አሜሪካ በአፍሪካ ቀንድ ያላት ፖለቲካ በኢትዮጵያ ዴሞክራሲ መስፈኑን አጥብቆ ይቃወማል። አምባገነናዊ ግን በአፍቅሮ አሜሪካ የነሆለለ መንግስት ነው የምትመኝልን። ልታቆምም እየጣረች ያለችው ይህንኑ ነው። የገዢ ምርጫዋም ይህን የሚከተል ነው። ነፃ የኢትዮጵያ ዴሞክራሲያዊ መንግስት ከተመሰረተ የኢትዮጵያንና የህዝቦቿን ጥቅም ያስቀድማል እንጂ የአሜሪካን እዝ ተገዢ አይሆንም። ሉሙምባን ገድላ ሞቡቱን ለስልጣን ያበቃችው፣ ንክሩማህን አስገልብጣ ቡችላ መንግስት ያቆመችው፣ አሌንዴን በቺሊ ገልብጣ ፋሺስቱ ፒኖሼን በስልጣን ያስቀመጠችው፣ የነ መንግስቱና ገርማሜን መፈንቅል ያከሸፈችው፣ ወያኔን ለስልጣን ያበቃችው፣ ሻዕቢያን ደግፋ ለግንጠላ ያበቃችው፣ የግብፅን ህዝብ ትግል አደናቅፋ ወታደራዊ አምባገነን አልሲሲን የሰየመችው፣ ኢራቅና ሊቢያን ያፈራረሰችው ወዘተ። አሜሪካ መጋዣዋን እንጂ ነፃ መንግስት እንዲኖረን አትፈልግም። ጋሬጣ ነበረች፣ አሁንም በዚሁ ብሶባት ቀጥላለች። የአገራችንና የአካባቢ ሁኔታ ሲገመገም ይህን ዓለም አቀፋዊ ይዘት ችላ ማለቱ የትም እንደማያደርስ ማወቅ ይገባል። የሻቢያና አዲሱ ሹም ሸብር ረብም ወደ ኋላ ላይ ሰፋ አድርገን እንደምንተቸው ከዚሁ ከአሜሪካና አረቦች ፍላጎት የራቀ እንዳልሆነ ግልጽ ሆኖ ይገኛል። ለዚህም ነው ለሴራቸው ክፍትና ግል ሆነን መገኘት ሳይሆን ተንኮላቸውን ባጭሩ ለመቅጨት መጣሩ ለሀገር ይጠቅማል የምንለው። የአጓጉል ፍቅር ሰበካው አገርን ያሳጣል። ግለሰቦች ፍቅር ይኑራችሁ፣ ህዝብ መሃል ፍቅር ይስፈን ብሎ መስበክ ቢገባንም ከጠላት ጋር ተፋቀሩ ግን የባንዳነትና የአገር ሻጮች መፈክር መሆኑን እኛ አንስተውም። ህዝባችንን ከፈጁት አውሬዎች ጋርም ፍቅር ሰበካው እንዲሁ አያዋጣም። በፍቅርና እርቅ ሽፋን ወንጀለኞችን ከሚገባቸው ፍርድና ቅጣት ማሸሽ፣ አምባሳደር መሾም፣ ለምህረት ህግ ማዘጋጀት፣ ያውም ሁሉም የፖለቲካ እስረኞች ገና ሳይፈቱ ፍቅር ሳይሆን በህዝብ ቁስል ላይ ጨው መነፍነፍ ነው። ፍትህን እንደገና በአፍጢሟ መድፋት ነው። ክህደትና ጸያፍ ብልግናም በህዝብ ደምና ስቃይ ላይ ማላገጥ ነው ብንልም ተገቢና ትክክል ነው። መፈክሮቻችን ህዝባዊ ናቸው። በመሰረቱ ትግል ከጀመርን ጊዜ ጀምሮ በሰው በላዎችና አምባገነኖች እየተደናቀፈ ቢሆንም ህዝባዊ መንግስት ያልነው ዛሬም የትግላችን ምሰሶ ነው። ዋና ጥያቄያችን ህዝባዊ መንግስትና ዴሞክራሲ ምን መሆናቸውን አሁንም መረዳት የተሳናቸው ክፍሎች የግለሰብ አገዛዝን ዴሞክራሲ፣ የተወገዘ ቡድንን ቀጣይና ሸዋጅ አገዛዝ ህዝባዊ ሊሉ ይቃጡ በዚህ መስክ መሐይምነታቸውን ወይም ጸረ ህዝብ አቋማቸውን ያጋልጣሉ እንጂ ትግላችንን ሊያስቆሙ የሚችሉ አይደሉም። ትግላችን ከግቡ እንዳይደርስ ማደናቀፊያ በወያኔና በአሜሪካ ተጠንቶ ተዘርግቷል። ጋሬጣውን እናነሳለን እንጂ እንደ ህዝብ ተሸውደን ተደናግረን ጭቆናን ሂደቱ ለውጥና ዴሞክራሲ ሳይሆን አምባገነንነት ለመሆኑ መጨረሻው ምንም ጥርጥር የለምና ዳግም ለናቅ ዝግጁ ሆነን መገኘት የለብንም። ወያኔ ይወገድ፣ ሁሉን አቀፍ የሽግግር መንግስት ምስረታ ዓለምንም ወለም ዘለም እውን ይሁን፣ ህዝባዊ መንግስት በብዙሃኑ ፈቃድና ውሳኔ ይመስረት። ይህ ነው አመታት ያስቆጠረ የህዝብ ፍላጎት ጥያቄና መፈክር። እርቅም ይቅርታ መጠየቅም ንሳ ማስቀደም አለበት። በደፈናው ይቅር ለእግዚአብሔር ሊኖር የማይችለው የፈሰሰው ደም ስለማይፈቅድ ነው። በደሉ ያልደረሰበት ይህ ባይገባው ምክንያት አለው። ታግሎ የከፈለው መከራ የለውምና ከወንጀለኞቹ የተጣመረ ነበርና ህሊና ቢስ ባንዳ ነውና ከዚህ በለሰለሰ የሚቀርብ አይደለም። የሰማት ደም ፍትህ እያለ ይጮሃልና በዝምታ በግለሰብ የፋራ ሰበካና ሸንካላ ውሳኔ ልናልፈው የምንችል አይደለም። ታሪክን አንረሳም፣ ዳግም እንዳንረግጥ፣ ዳግም እንዳንሳሳት። ከዚህ አንጻር ነው ይህ ከሻቢያው አምባገነን ጋር እርቅ የሚባለውን ቧልትና በከተሜው ቋንቋ ፉገራ የምንመለከተው። በሰሞኑ የታየውን የሻዕቢያን መሪ የማንቆለጳጳስ አሰቃቂና አሳፋሪ ዘመቻ የተለያዩ አቋሞች እንዲጸባረቁ አድርጓል። የፉገራ ፖለቲካም አይነታ ነጸብራቅ መሆኑ ለብዙዎች አልተሰወረም። ሂደቱ ሻዕቢያ እንደገና ያኔ ከመለስ ገጥሞ ያደርግ እንደነበረው ኢትዮጵያን ሊበዘብዝ አድብቶ መነሳቱንና በተቻለው መጠን ሁሉ ደፋ ቀና ጎንበስና ትሁት መስሎ ኢትዮጵያን ሊቦጭቅ መወሰኑን የሚያሳይ ነው። ፉገራው ኢሳይያስ አንድ ህዝብነን ሁለት አይደለንም ሲል፣ ከ30 ዓመት በላይ ልዩ ህዝቦችነን አማራ ኢትዮጵያ ቀኝ ገዝቶናል፣ እኛ ፓስታ በሊታ ስልጡን ህዝብነን አማራ ኢትዮጵያኖች ኋላቀር ህዝቦች ናቸው፣ ነጻነት ሀርነት ነው ግባችን ብሎ አገር ፍቅር ያሉትን ኢትዮጵያ ያሉትን አሳዶ ፈሽቶ በረጅም ጦርነት ስንቱን አስጨርሶ ግልብጥ ብሎ አንድ ህዝብ ነን ይህን የተቃረኑ የተሳሳቱ ናቸው ብሎ ሐቁን የተናገሩትን ሁሉ አይኑን ሳያሽ አወገዘ። ፉገራ ይሏል ይህ ነው። በእብሪቱ የታወቀውና ለስንቱ ጓደኞቹ ሳይቀር ህይወት መጥፋት ምክንያት የሆነው ጠባብነቱና ማን አለብኝነቱ የጠፋ ይመስል አዲሱ ሹም መሪያችን ይሆንልን ብሎ አላገጠ። መረዳት ያቃታቸው ተገረሙ። ሻቢያው በአዲሱ ሹም ልመራ አለ ተደመረ ብለውም ፈነደቁ። ተፎገሩ የሚባል ቃል አለ ካለ ይህ ቦታው ነው። ሌላው ምሳሌ ደግሞ አማርኛ ሊናገር መነሳቱ ነው። ኢሳይያስ በቂ አማርኛ የሚናገር በአዲስ አበባ ዩኒቨርሲቲ የተማረ ሆኖ ሳለ
ቀደም አማርኛ የማይናገረው የጠላት ቋንቋ ነው በሚል መሆኑን የሚያውቁ ሁሉ ያውቃሉ። በያዘውና በተጠቀመበት የማወናበድ ወይም የማደናገር ዘመቻ ግን አማርኛ መናገሩ ከአዲሱ ሹም ጋር መሳቅ መጫወቱ መተቃቀፉ ወዘተ ሁሉ የጅሎቹን ፎግራቸው እርድ ሙሉ አካል ነው። ፍቅር እርቅ በሚል መሰረትና ይዘት ያጣ መፈክር መደርደርን የተያያዙትን ሆነ የሻቢያን ባንዲራ ማውለብለቡ ቀና የመሰላቸው ክፍሎች ሁሉ አምባገነኑ በበቂ ተጫውቶባቸዋል ቢባል ማጋነን አይሆንም። መለስም በመጀመሪያው ሰሞን ኢትዮጵያዊና ህዝባዊ መስሎ ስንቱን እንዳደናገረ አንረሳም። ሰው በላውም ኮሎኔል ዝምብም አልገድል ብሎ እየተቅለሰለሰ ስንቱን ነጥቶታል። በቂ ተመክሮ ነበረን ግን መጃጃሉን የመረጠው ክፍል ሁሌም አገራችንን እያስጠቃ ያስቆሰለናል። ነፍሰ ገዳዩን ኢሱ እያለ ሲለማመጥ ማየቱም ያመናል። የሀገራችን ጥቅምና ክብር አልተጠበቀምና ሰማዕትን ይቅርታ መጠየቅ የምንገደድበትም ሆኗል። ለመሆኑ ኢሳይያስ አፈወርቅ ማን ነው? ከመቼውስ ማንነቱ ተረሳ? ታሪክን ዘንግተው ስህተታቸውን ሊደግሙ የተነሱ ክፍሎች ፍቅር ይቅርታ ገለመሌ እያሉ ለአንድነት የተሰዉትን ብዙ ሺዎችን በሻቢያ የተረሸኑ ወጣቶችን መንካተ ብለው የተገደሉ እነ አፈወርቅ ዮሐንስ ብጻይ ጎይቶም ወዘተ የኢትዮጵያ ተማሪዎች እንቅስቃሴ አባላትን በሻቢያ ታድነው የተገደሉትን የሀገር ፍቅር ማህበር አርበኛ አዛውንት አባላትን ሻቢያ ወያኔን መስርቶ ረድቶና አጠናክሮ በኢትዮጵያ ላይ መልቀቁን ረስተው ኢትዮጵያን ሊያወድምና ግንጠላን እውን ለማድረግ በአረቦችና ምዕራባውያን እርዳታ ጎጂ ጦርነት በኢትዮጵያ ላይ መክፈቱን አማራውን ጠላት ብሎ መጨረሱን ሲገነጠልም ኢትዮጵያውያንን ንብረታቸውን ቀምቶ ማፈናቀሉን ጠባቦችን ማጠናከሩን ወያኔን እጅ ይዞ ለቤተ መንግስት ማብቃቱን ኢትዮጵያ 100 ዓመት ያልሞላት ህዝብ በቀኝ ተገዥነት የሚኖርባት አገር ብሎ ሰይሞ ለውድመቷ ሲጥር መክረሙን እረስተው የዚህ ሁሉ ጸረ ኢትዮጵያ ድርጊት አባወራንና የሻቢያን መሪ ግለሰብ የጀግና የወዳጅ አቀባበል ያደረጉለት ሁሉ በእናት አገራችን ላይ በደል ፈጽመዋል ቢባል ቢያንስ ነው። ከኢሳያስ ጎን በጭሎነትና ዝቅተኝነት ስሜት ሲቧርቅ የነበረውም አዲሱ ሹም አሳፍሮናል እንጂ አላኮራንም። ሐቁ ይህ መሆኑን እንተው ብንል እንኳ ይህን የሀገር ጠላት ማስተናገድና አገራችንን ለወንጀሉ ለመክፈት ለማመቻቸት መነሳት ምን ጥቅም ይሰጣል? ማን ነው ተጠቃሚ? ሻቢያ ወይስ ኢትዮጵያ ብለን ከከበሮ ምትርቀን ብናጤን መልሱ ግልጽ ነው። በባድሜና ባዲሮብ የወደቁትን ወገኖች መርሳት ብቻ ሳይሆን ደማችን የፈሰሰለትን መሬት በነጻ የሚያገኘው ሻቢያ ተጠቅሟል። የመቶ ሚሊዮን በላይ ህዝብ ገበያ ለከሰረው ሻቢያ ክፍት ሆኖለታል። አዲሱ ሹምና በዙሪያው ያሉት ካሳ ሊጠይቁ ቀርቶ ለጦርነት ሁሉ ከኢትዮጵያ ካሳ ፈላጊውን ሻቢያ ሊከፍሉ ተስማምተዋል። በሁሉም ፈርጅና መስክ ዋናው ተጠቃሚ ሻቢያ ነው። በኤርትራ የጦር ሰፈሮችን ሊከፍት ላቀደው አሜሪካ የተደረገው ስምምነት ያዋጣዋል። አሰብን የምትቆጣጠረውና ወደቡን አስፍታ ኢትዮጵያን አስከፍላ ንግዳችንን ልትቆጣጠር ለተዘጋጀችው ለአረብ ኤሚሬትስ ደግሞ ያስረሽ ምችው ጊዜ መጥቶላታል። እስራኤል የቀይ ባህር በአረቦች ቁጥጥር ስር አይዋል ባይናትና ሻቢያ እንደ መንግስት ተደራድሮ መቀጠሉን ደጋፊናትና ከስምምነቱ ተጠቃሚናት። የሻቢያ ተጻራሪዎች በአብዛኛው እስላሞች በመሆናቸው ለድል አለመብቃታቸው ለእስራኤል ይበጃታል። ለዚህ ሁሉ ኢትዮጵያ ጠላቷን አጨብጭባ ከማስተናገዷ ውጭ ምን ጥቅም ታገኛለች? አሰብ ይሉናል አንዳንዶቹ። ኢትዮጵያ አሰብን በመተዋ ሻቢያ ተጎድቶ ሲማቀቅ ነበር። ለአረብ ኤሚሬትስም በ500 ሚሊዮን ዶላር በአመት ሂሳብ ሽጦ እንዳለ የምናውቀው ነው። የአሰብ አስተዳዳሪ ኤሚሬትስ እንጂ ሻቢያ አይደለም። የዱባይ የወደብ ባለስልጣን ደግሞ በዝባዥ ሆኖ በጅቡቲ የፈጠረውን ችግርና ቀውስ እናውቃለን። በአሰብ መጠቀም የሚል ምርጫ ከተወሰደ ክፍያው የሚበጅ ካለመሆኑ ባሻገር ንግዳችን፣ ሸቀጣችን፣ ገቢ ወጫችን በአረብ አገር ቁጥጥር ስር ይገባል ማለት ነው። ወንድም ህዝብ ነው ብንልም የሀገራችን ወጣቶች ስራ አጥተው ነው በሚሰቃዩበት
የኤርትራ ስርዓቶች ኢትዮጵያን እንዲያጠቃልቁ አንሻም። ሻቢያ ባለገንዘብ ነውና በሁሉም መስክ ገንዘቡን ተጠቅሞ በዝባጅ ሊሆንብን እንደሚችልም ሳይታለም የተፈታ ጉዳይ ነው። ገዢዎቻችን እና ዲሱ ሹመያኒዎችና ሻቢያ እንደሚሆኑም ግልጽ ነው። ቀጣይ ምጽአትና መከራ በኤርትራና ኢትዮጵያ መሃል ድንበር የለም ብሎ ለድንበር መለየት ለአመታት ደም ያፈሰሰው ጮሌና ወንጀለኛ ሲፈግረን ይህን ቅጥፈት እንደ ሾርባ ላፍ ያደረጉ መኖራቸው መቼም አሳፋሪ ነው። የሻቢያ ትኩረት በኢትዮጵያ መረብና ድሩን መመስረት ማስፋፋት ማጠናከር በመሆኑ የድንበሩ ጉዳይ ዘግየት ብሎ ቢነሳም ብዙ የሚጨንቀው አይደለም። ዋናው እንደቀድሞው መተከል ነው። ዋናው በሁሉም መስክ የዝርፊያና ብዝበዛ መዋቅሩን ማስፈን ማስፋፋት ነው። በሐሰት ብር የጎጃም ጤፍ የሀገራችንን ዛፍ መጓጓዙን አረሳንም። ዝርፊያው ተጠናክሮ የሚካሄድ መሆኑን ደግሞ መገመት የሚያቅተን አይደለም። አዲሱ ሹም የነገሮች አመቻች እንጂ የሀገራችንን ጥቅም አስጠብቆ የሚገኝ አለመሆኑ ከወዲሁ የሚታይ በመሆኑ መጨረሻው ያው የወያኔና ሻቢያ ጥምረት አገዛዝ ይሆናል ብንል ሊፈረድብን አይችልም። ለሻቢያ ዘር ከልጓም ይጠቅሳል ነውና ውሎ አድሮ ከወያኔዎች ተቀንሰውም ቢሆን ማበሩን ቅድሚያ መስጠቱ ሊጠበቅ የሚገባው ነው። ሻቢያ የስንቱ ደም ያፈሰሰለት የኤርትራ ብሔረተኝነትና ግንጠላ ከመቀጽበት የሚጠፋ የሚተን አይደለም። አሜሪካና አረቦች ያመጡት ዛሬ የምናየው ሰርግና ምላሽ ምንም ቢሆን ምን ለኢትዮጵያ የሚበጅና የሚጠቅም አይደለም። ይህን አስረግተን በማቅረባችን ማድረጉ ደግሞ የኢትዮጵያዊነት ግዳጃችን ነውና አገር ለጥፋት ስትደረግ በዝምታ ማለፍ የለመደብን አይደለምና አንዳንዶች የህዝብ እርቅና ስምረትን ተቃወማላችሁ እንደሚሉን እናውቃለን። ግን ስህተቱ የራሳቸው ነው። ሻቢያ ባደረሰብን ይህ ነው የማይባል ጉዳት ቂም ብንይዝ ይገባናል እንጂ የምንወቀስበት እንዳይደለ ታሪክ ይመሰክራል። ይኸው የሀቅ ታሪክ ደግሞ የኤርትራ ትግል በሰላማዊና ዴሞክራሲያዊ መንገድ ይፈታ ብለን መታገላችንን ይመዘግባል። ታሪክን የሚበርዙና በሐሰት ቅኝት የሚያቀርቡ መሰሪዎች ለሻቢያ የመገንጠልን ትምህርት የሰጠ ብለው ቢቀጥፉም የኤርትራ ችግር የተፈጠረው በዘመነ ኃይለ ሥላሴ ሆኖ ግንጠላው ደግሞ የተወሰነው የተጠናቀቀው በወያኔ በመለስ ጊዜ ነው። ቢሆንም ሻቢያ ከወያኔም ከባዕዳንም ጋር ተቀናጅቶ ኢህአፓን የአማራ ትምክህተኛ ብሎ አውግዞ ለአመታት እንደታገለውና እንዳጠቃው ታሪክ ይመሰክራል። የናዲሱ ሹም ፍቅርና እርቆች የሚመለከቱን ባይሆኑ መጠበቅ ያለበት ነው። አዲሱ ሹም ለሻቢያ ጎንበስ ቢል ያለቃው የመለስ አለቆች ስለነበሩ አይፈረድበትም። በስግደቱ ግን ኢትዮጵያና ህዝቧ እንዲሳተፉ ግብዣውን መቼም የማንቀበለው መሆኑ ግልጽ ነው። በአስመራና በአዲስ አበባ የታየውን የባዕዳን ሳይቀር ተሸርቦ የቀረበ ትዕይንት ወይም ፉገራ እንጂ የእርቅ ሂደት አይደለም። እርቅማ በቅድሚያ ስህተት ማመንን፣ ንስሐ መሻትን፣ ይቅርታ መጠየቅን የግድ ይላል። ሻቢያ ተበደልኩ ባይ ነው። አሁንም ያደረሰውን በደል ያምን ቅንጣትም አይፈልግም። አዲሱ ሹምም የሚጠይቃቸው አይደለም። ህዝቦች በሰላም በጉርብትና መኖራቸው ጥሩ ነው ቢባልም የሻቢያ እቅዱ ጥላቻውን በልቡ ቋጥሮ ጠላት የሚላትን አገር ይበልጡኑ ማድማትና ማሽመድመድ ነው። ተቃዋሚዎቹ ከኢትዮጵያ ሲባረሩ ይጠቀማል። ሰላም ተመሰረተ በሚልም በአዳኑ በተዘጋጁት መሰረት ሊያናፉለት ያወገዙት ሁሉ እንታይ ጉዱ ማለታቸው አይቀርም። ከተወረወረበት የፖለቲካ ምድረበዳ ይወጣል። ሻቢያ ይጠቀማል። በላያችን ላይ ይጠነክራል። አዲሱ ሹምና ጓደኞቹ የአሜሪካና የአረብን እዝ ተቀብለው አገራችንን ለከፋ አደጋ አጋልጠዋል። ከመቼውም ጊዜ በከረረ ሁኔታ የህዝብ ክፍፍልና ግጭት ሰፍኗል። ይህንንና ሌሎች ችግሮችን ሳይፈታ አዲሱ ሹም ሮጦ ከሻቢያ ያደረገው ስምምነት አላስፈላጊም፣ ጊዜውን ያልጠበቀና ህዝብን ያላማከረ ነው። ለባድመ የተሰዋው ህዝባችን ማንም ከቁም ነገር ቆጥሮ ጠላትህን ልንጋብዝና ልንሰግድለት ነውና ምን ትላለህ የሚለው አልተገኘም። የሽግግር ሳይሆን የሽርሽር አገዛዝ ሊሆን የተነሳው ይህ የአዲሱ ሹም ቡድን ህዝብን የአገሩ ባለቤትን ማማከርን እርም ብሎ ይገኛል።
በአሜሪካም ደጋፊዎችና አዳናቂዎችን ሰብስቦ ሊፎግር ተዘጋጅቷል። ምን ሊፈይድ? ለስብሰባዎቹ ቤቱን እንዲሞሉ የሻቢያ ደጋፊዎች እዝ ተሰጥቷቸዋል። ጥያቄዎች በነፃ እንዳይቀርቡለት አስቀድሞ ተመዝግቦ ተመርጦ የሚል ውሳኔም በኤምባሲው ተላልፏል። እንዲህ አርጎም ውይይትና ክርክር የለ። ተፈግረናል። ግን አሁንም ሁኔታውን ለማክሸፍ ጊዜ አለ። የወያኔና የሻቢያ መሪዎች በህዝብ ፍጅት ወንጀል ሰፊ ክስ ሊቀርብባቸው የሚገባ እንጂ እንደ ጀግናና ሌላም ሞቅ ያለ አቀባበልና አያያዝ ሊያገኙ የሚገባቸው አይደሉም። ይህ ቂም መስሏቸው ፍቅርና እርቅን የሚሰብኩ ለሀገራችን ጥቅምና ለህዝባችን ደም መታበስ የቆሙ አይደሉም። አካፋና አካፋ በለው ተብሏል። ባንዳና ካሪንም ጣራተንም በስሙ መጥራቱና በዚያው መንገድ መያዙ ተገቢ ነው። አንፈገርላቸው። ጸረወያኔ ትግላችን ተፋፍሞ ይቀጥል። ባደጋ ላይ ያለው አንድነታችንን እንጠብቅ። ከፍኖተ ዲሞክራሲ ጋር ለሚደረጉ ግንኙነቶች በሚከተሉት አድራሻዎች መጠቀም ይቻላል። በደብዳቤ ፍኖተ ዲሞክራሲ የመልእክት ሳጥን ቁጥር 73337 ዋሽንግተን ዲሲ 20056 USA ሲሆን በኢሜይል efdpu@aol.com
Yeah.